ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የሐሙስ ታህሳስ 23 2012 ዓመተ ምህረት እንደ ፈረንጆቹ ደግሞ ጥር ወይም ጃንዋሪ 2 ፕሮግራሞቻችንን ይዘንላችሁ ቀርበናል። ከዋሽንግተን ዲሲ ለምሽቱ በየስፍራው ካሉ ዘጋቢዎቻችን የደረሱን ወቅታዊ ዘገባዎች አሉን። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ከደቡብ ክልል ምክትል ርዕሰ መስተዳድር ጋር ዛሬ በሐዋሳ ከተማ ምክክር አድርገዋል። አንዱ ዝግጅታችን ይሆናል።
ኢትዮጵያ የበለጠ ህብረ ብሔራዊ ሆነች ሀገር፣ በወሰንና በማንነት ምክንያት ማንወዛገብበት ሀገር ሆኖ ለመገንባት በሚደረገው እንቅስቃሴ ውስጥ የክልሉ መንግስት ከእናንተ ጎን ይቆማል።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውን ድምፅ ነው የሰማነው። በአብይ ርዕስ ዝርዝሩ እናቀርባለን። የምሽቱ አስተናጋጃችሁ ቆንጂት ታዬ ነኝ። ለዜናው አዳነች ፍስሐዬ፣ አቀናባሪያችን ብርሃን ኃይሉ፣ ቴክኒሽያኑ ቮይቴክ ዞርኛክ ቀርበዋል። ፕሮግራሞቻችንም በነገራችን ላይ ከአጭር ሞገድ በተጨማሪ በናይል ሳትና አሃዱ 94.3 ላይ መከታተል እንደምትችሉ ከወዲሁ ልናስታውስ እንወዳለን። አብራችሁን እስከ 4 ሰዓት ድረስ እንድታመሹ የአክብሮት ግብዣችን ነው። አሁን በቀጥታ ለዜናው ወደ አዳነች እመራለሁ።
በቅድሚያ ርዕሰ ዜናዎቹ። ህዝባዊ ወያነ ሓርነት ትግራይ ህወሓት በመጪው ቅዳሜና እሁድ አስቸኳይ ጉባኤ እንደሚያካሄድ ታወቀ። ሱዳን ውስጥ በግጭት በታመሰችው ዳርፉር በሚካሄደው የጎሳ ግጭት ቢያንስ 45 ሰዎች ተገድለው ከ200 በላይ እንደቆሰሉ የቀይ ጨረቃ ማህበር ገለጸ። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ይመሰረታል በተባለው ክስ ጉዳይ ቀርበው የእማኝነት ቃል ለመስጠት ዝግጁ መሆናቸውን የግል ጠበቃቸው ሩዲ ጁሊያኒ አስታወቁ። አሁን ዜናዎች በዝርዝር። ህዝባዊ ወያነ ሓርነት ትግራይ ህወሓት በመጪው ቅዳሜና እሁድ አስቸኳይ ጉባኤ ያካሄዳል። የጽናትና መመከት ጉባኤ በሚል መሪ ሐሳብ እንደሚካሄድ ተገልጿል። በዚህ ጉዳይ ፓርቲው በውህደቱ ጉዳይ የመጨረሻ ውሳኔ ያሳልፋል ተብሎ ይጠበቃል። ሙልጌታ ጽብሃ ከመቀለ ዝርዝር ዘገባ አለው።
ህዝባዊ ወያነ ሓርነት ትግራይ ህወሓት በታሪኩ ለመጀመሪያ ጊዜ ነው አስቸኳይ ጉባኤ የጠራው። ቀጣይ ቅዳሜና እሁድ የፓርቲው አስቸኳይ ድርጅታዊ ጉባኤ እንደሚካሄድ የህወሓት ጽህፈት ቤት ለአሜሪካ ድምፅ በጽሑፍ አስታውቋል። የፓርቲው ድርጅታዊ ጉባኤ በውህደት ጉዳይ የመጨረሻ ውሳኔ ይሰጣል ተብሎ ተጠብቋል። በዚህ አስቸኳይ ድርጅታዊ ጉባኤም 1066 ጉባኤተኞች ይሳተፋሉ ተብሏል። ባለፈው ቅዳሜና እሁድ በመቀለ ከተማ በተካሄደው ህዝባዊ ጉባኤ የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴዎች ወደ ብልጽግና ፓርቲ ላለመግባት ያሳለፉት ውሳኔ እንደሚደግፉት ተሳታፊዎች ባወጡት የአቋም መግለጫ ገልጸው እንደነበር ይታወቃል። ህወሓት ኢህአዴግ ከመሰረቱ ፓርቲዎች አንድ ሆኖ በአሁኑ ጊዜ በውህደት ለተመሰረተው አዲስ ብልጽግና ፓርቲ ለመቀላቀል ያልወሰነም በኢትዮጵያ ካሉ ገዢ ፓርቲዎች ብቸኛው ነው። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታ እንደ ዘገባው እናመሰግናለን። ኢትዮጵያ በቀጣይ 5 ዓመታት ሳተላይቶች የሚገነቡበትና የሚፈተሹበት ማዕከል ለመገንባት እቅድ መያዟን የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰሎሞን በላይ ለአሜሪካ ድምፅ ሬዲዮ ተናገሩ። ዶክተር ሰሎሞን መሰል ግዙፍ መርሃ ግብሮችን እውን ለማድረግ እንዲቻል መላ ኢትዮጵያውያን እንዲደግፏቸው ጥሪ አቅርበዋል። ሀብታሙ ስዩም ዝርዝር አለው።
በቅርቡ ወደ ህዋ ካመጠቀቻት ኢቲአርኤስኤስ-1 ሳተላይት ኢትዮጵያ ግብርናና ከተማ ልማትን ለመሰሉ ዘርፎች የሚበጁ መረጃዎችን መሰብሰብ መጀመሯን የተናገሩት ኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ በመጪው ጥቂት ዓመታት ውስጥ ሀገሪቱ ወደ ሳተላይት መገንባት ስራ እንድትገባ እቅድ መያዙን ተናግረዋል።
በሚቀጥሉ 5 ዓመት ውስጥ አንደኛው ሳተላይት ከጫፍ እስከ ጫፍ ማምረቻና መሞከራ መፈተሻ ማዕከል መገንባት ነው። ሁለተኛ የኮሚኒኬሽን ሳተላይት መገንባት ነው። ሶስተኛ ሃይ ሪዞሉሽን ከፍተኛና በደንብ በግልጽ ማመልከት የሚችል ከዚህ የተሻለ የመሬት ምልከታ እንደዚሁ ሪሞት ሴንሲንግ ሳተላይት መገንባት ነው።
ከዚህ በተጨማሪም ላሊበላ ላይ የተጀመረውን ዓለም አቀፍ የስነ ፈለግ ጣቢያ ማጠናቀቅ፣ ለሬዲዮ አስትሮኖሚ ዘርፍ የሚሆን ማዕከል መገንባትን የመሰሉ የምርምር የመሠረተ ልማት ግንባታና ዓለም አቀፍ ግንኙነት ሥራዎች በእቅዳቸው እንደተካተቱ ተናግረዋል። እነዚህ መርሃ ግብሮች ለሚፈልጉት ከፍተኛ የገንዘብ ፈሰስ ምንጩ ከየት እንደሚሆን የተጠየቁት ዶክተር ሰለሞን ይህንን መልሰዋል።
የመንግስት ባጀት በየደረጃው ይደረግለታል፣ መንግስት ይመድባል። ሁለተኛው ደግሞ በተለይ በአስትሮኖሚ ዘርፍ ብዙዎቹ ዓለም አቀፎች በኢትዮጵያ ጥሩ የሆነ የምርምር ቦታ መሆን የሚያስችል ስለሆነ በጋራ ለመስራትም ስራዎች ይመቻቻሉ። ዋናው ተዋናኝ ግን መንግስትና ህዝብ ነው።
ከዚህ በተጨማሪም በየትኛውም የዓለም ክፍል የሚኖሩ ኢትዮጵያን ለመርሃ ግብሮቹ መሳካት ድጋፋቸውን እንዲቸሩ ዶክተር ሰለሞን በላይ ጠይቀዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን እናመሰግናለን። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ይመሰረታል በተባለው ክስ ጉዳይ ቀርበው የእማኝነት ቃል ለመስጠት ዝግጁ መሆናቸውን የግል ጠበቃቸው ሩዲ ጁሊያኒ አስታወቁ። ጁሊያኒ ኡክራይን በትራምፕ የፖለቲካ ተቀናቃኝ ላይ ምርመራ እንድትከፍት ጫና ለማሳደር ቁልፍ ሚና የተጫወቱ ሰው ናቸው ተብሎ ይከሰሳሉ። ማይክል ብራውን ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል።
ሩዲ ጁሊያኒ ለእማኝነት እንደሚቀርቡ የተናገሩት የአዲሱን ዓመት ዋዜማ ከፕሬዚደንቱ ጋር ለማክበር ፍሎሪዳ በሚገኘው ማራላጎ መዝናኛ ከትናንት በስቲያ ምሽት እንደደረሱ ነበር።
እመሰክራለሁ። የማሳያቸው ጭብጦች አሉኝ፣ የማብራራው አለኝ፣ አጠር አጠር ያሉ ማስረጃዎችንም አቀርባለሁ። ማድረግ የምችለውን ሁሉ አድርጋለሁ። ክሱንም እሞግተዋለሁ።
በፕሬዚደንት ትራምፕ ላይ ይመሰረታል የተባለው ክስ የመጪው ፕሬዚደንታዊ ምርጫ ዋነኛ ተቀናቃኛቸው ሊሆኑ እንደሚችሉ በሚነገረው የቀድሞ ፕሬዚደንት ጆ ባይደንና ልጃቸው ሃንተር ላይ ኪየቭ ምርመራ እንድትከፍት ለማስገደድ ስልጣናቸውን ያለ አግባብ ተጠቅመዋል፣ እንዲሁም ጉዳዩን ለማጣራት በተወካዮች ምክር ቤቱ የተካሄደውን ምርመራ ለማስተጓጎል ጥረት አድርገዋል የሚሉ ሁለት ጭብጦችን የያዘ ነው። ክሱን እንዲዳኝ የሚጠበቀው የሕግ መወሰኛ ምክር ቤቱ ፍትሐዊ የፍርድ ሂደት ለማድረጉ ማረጋገጫ ካላገኘሁ ዶሴውን አልክም ሲሉ የሕግ መምሪያው አፈ ጉባኤ ናንሲ ፔሎሲ በመያዛቸው ምክንያት ሴኔቱ ጉዳዩን የሚያይበት ጊዜ ገና አልተቆረጠም።
ሰለሞን እናመሰግናለን። ኬንያ ውስጥ ላሙ በተባለው የጠረፍ ወረዳ በአልሸባብነት የሚጠረጠሩ አማጽያን አንድ የመንገደኞች አውቶቡስ አጥቅተው ሶስት ሰዎች መሞታቸውን የአገሪቱ ባለሥልጣኖች ገልጸዋል። ሶስት ሌሎች ደግሞ በጥቃቱ ቆስለዋል ተብሏል። አውቶቡሱ ከሞምባሳ ከተማ ወደ ላሙ ይጓዝ እንደነበር ታውቋል። የላሙ ወረዳ ኮሚሽነር ሩንጉ ማቻሪያ ስለ ጥቃቱ ለኬንያ ሚዲያ አረጋግጠዋል። የኬንያ ወታደራዊና የጸጥታ ኃይሎች ተጠርጣሪዎቹን ፍለጋ አካባቢውን እያሰሱ በመሆናቸው ወደ ላሙ አካባቢ ጉዞ እንዳይኖር ታግዷል። የሶማሊያው አልሸባብ ካለፈው አስርተ ዓመት አንስቶ ኬንያ ላይ በርካታ ጥቃቶች ሲያካሄድ ቆይተዋል። ጥቃቱን የሚያካሂደው ኬንያ ሶማሊያ ላለው የአፍሪካ ህብረት የሰላም ተልእኮ ወታደሮች ማቅረቧን ለመበቀል ነው ይላል። ሱዳን ውስጥ በግጭት በታመሰችው ዳርፉር በሚካሄደው የጎሳ ግጭት ቢያንስ 48 ሰዎች ተገድለው ከ200 በላይ እንደቆሰሉ የቀይ ጨረቃ ማህበር ገልጿል። ግጭቱ ትላንት ሌሊት በምዕራብ ዳርፉር ክፍለ ግዛት መዲና ጄናይና እንደተጀመረና 48 ሰዎች ተገድለው 241 ሰዎች እንደቆሰሉ ቀይ ጨረቃ ጠቁሟል። በርካታ መኖሪያ ቤቶች እንደጋዩም ተናግሯል። የሱዳን መንግስት በምዕራብ ዳርፉር ባለፈው ሰኞ የሰዓት እላፊ ገደብ አውጆ ምርመራ እያካሄደ መሆኑ ተዘግቧል። በአልጀናይና ስርዓት እንዲመለስ ወታደሮች ማስፈሩ ተገልጿል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በኢራን የሚደገፉ ሚሊሻዎች ኢራቅ መዲና ባግዳድ ላይ ከሚገኘው የዩናይትድ ስቴትስ ኤምባሲ አካባቢ ዛሬ በመሄዳቸው ሁኔታው ጋብ ማለቱ ተገልጿል። ሚሊሻዎቹና ደጋፊዎቻቸው ለሁለት ቀናት ያህል የኤምባሲውን ግቢ ሲያጠቁ ቆይተዋል። የእንግዳ መቀበያ አካባቢውን ሰባብረዋል፣ እሳቶችን አቀጣጥለዋል፣ ግድግዳው ላይ ስዕሎች ሰርተዋል። ዩናይትድ ስቴትስ ኢራቅና ሶሪያ በሚገኙ በኢራን በሚደገፉ የሚሊሻ ቡድኖች ላይ ድብደባ ማካሄዷን በመቃወም ነው ሚሊሻዎቹና ደጋፊዎቻቸው እርምጃዎችን የወሰዱት። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው አሜሪካ ድምጽ ሬዲዮ ጣቢያ ነው። እዚህ ላይ አብቅቷል። ዜናዎቹን አደመጥን። አዳነችን እናመሰግናለን። በመጽሔት ክፍለ ጊዜ በርከት ያሉ ዘገባዎች ይዘናል። በአብይ ርዕስ የአስተዳደር ወሰንና ማንነት ጉዳይ ኮሚሽን በደቡብ ክልል ያደረገው ምክክር፣ የሞጣውን የመስጊዶች ቃጠሎ እንዲያጣራ የተላከው ቡድን መግለጫ ሰጥቷል፣ የቤንሻንጉል ጉምዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ሰብሳቢ መገደላቸውን ክልሉ አስታወቀ፣ በወሎ ዩኒቨርሲቲ በተከሰተ ግጭት የአንድ ተማሪ ሕይወት ማለፉ ተገለጸ የሚሉትን ይዘናል። የኢትዮጵያ የዳያስፖራ ትረስት ፈንድ እንቅስቃሴም ዘገባ አለን።
በጀታቸው ከፍ ዝቅ ሊል ይችላል፣ ግን $4 ሚሊዮን ከሱ ለመያዝ ነው። በዋናነት ትምህርት ላይ፣ ጤና ላይ፣ እናቶች ላይ፣ ሴቶች ላይ እንደዚህ ነበር የቀረቡልን። ከሁሉም ተፈናቀሉ ዜጎችን ከጤናም ከውሃም ከትምህርትም እንደዚህ እያደረግን መርጠን 22ቱን አሳልፈናል።
ወይዘሮ ሀና አጥናፉ የትረስት ፈንዱ የህዝብ ግንኙነት ኃላፊ ናቸው። በመጽሔት ክፍለ ጊዜ ዝርዝሩን ይዘናል። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ባጭሩ ለማስተዋወቅ ደግሞ አንበሳ የከተማ አውቶቡስ አገልግሎት ከዘመኑ ጋር ያራምዱኛል ያላቸውን የቴክኖሎጂ ውጤቶች ሊጠቀም እየተሰናዳ መሆኑን ገልጿል። በሁለተኛው አጋማሽ ይዘነዋል።
ጥቃትን ከመጠበቅ አንጻር የወረቀት ትኬት መጠቀም ራሱ ችግር አለው። ስለዚህ በኢትኬት የተሻለ አገልግሎት ያገኛል።
አቶ ተሾመ ንጋቱ ይባላሉ። የአንበሳ አውቶቡስ አገልግሎት የህዝብ ግንኙነት ተጠሪ ናቸው። በሁለተኛው አጋማሽ ይቀርባሉ። አሁን ወደ መጽሔት ክፍለ ጊዜ። በቅድሚያ አብይ ርዕሱ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ከወሰንና ማንነት ጋር ተያይዞ የሚነሱ ችግሮችን ለመፍታት የሚረዳ መፍትሄ ለማስቀመጥ ስልታዊ እቅድ ማዘጋጀቱን አስታውቋል። ከተቋቋመበት ጊዜ ጀምሮ የውስጥ አደረጃጀትና የዝግጅት ምዕራፍ ስራዎችን ሲሰራ መቆየቱን የገለጸው ኮሚሽኑ ሀገራዊ ጥናትና ምርምር ለማካሄድም መሰናዳቱን ተናግሯል። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ከደቡብ ክልል ምክትል ርዕሰ መስተዳድር ከአቶ ርስቱ ይርዳው ጋር ዛሬ በሐዋሳ ከተማ መክሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በህዝብ ተወካዮች ምክር ቤት ጸድቆ የካቲት 2011 ዓ.ም የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ከክልሎችና ከከተማ አስተዳደር ጋር ምክክር እያደረገ መሆኑን ነው የኮሚሽኑ ሰብሳቢ ዶክተር ጣሶ ገብሬ ተናገሩት። ዶክተር ጣሶ ይህን ተናገሩት ሰባተኛችን ነው ያሉትን የምክክር መድረክ ከደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድር ከአቶ ርስቱ ይርዳው ጋር በሐዋሳ ከተማ ባደረጉበት ወቅት ነው። ዶክተር ጣሶ ኮሚሽኑ እስካሁን ሲሰራ የቆየውም ተግባራት አብራርተዋል።
ሰራተኞቹ በትውስጥም ቅጥርን በዝውውርም እየተባሉ ያሉበት ሁኔታ ነው ያለው። ጽህፈት ቤቱ ተደራጅተዋል። ጽህፈት ቤት ኃላፊ ተሾመውለታል። 7 መደበኛ ስብሰባዎችን አድርገናል። በዚህ ስብሰባዎቻችን ደግሞ ብዙ ነገሮችን ከሞላ ጎደል የሰራናቸው ነገሮች አሉ። በዋናነት የመጀመሪያው የሆነው የአባላት የስነ ምግባር ድጋፍ ደንብና የስብሰባ ስነ ስርዓት ደንብ ነው ያዘጋጀ ነው። ከዛ ውጭ ከባለድርሻ አካላት ጋርም ውይይት ማድረግን የተመለከተ ስራ ስንሰራ ነበር። በዋናነት ከፌዴሬሽን ምክር ቤት ጋር ውይይት አድርገናል። ከፌዴሬሽን ምክር ቤት ጋር ውይይት ያስፈለገበት ምክንያት አንዳንድ ጥያቄዎችም ስላሉ የእነዚያም ጥያቄዎች በህጋዊ መንገድ መሆኑን ለማመላከት ተነጋግረናል፣ ተስማምተናልም። ሌሎች ከሰላም ሚኒስቴርም ጋር ከሚመለከታቸው ሌሎችም ጋር ተነጋግረናል። ከዛ ውጭ የኛ ዋና ባለድርሻ አካል የሚባለው ያው የክልሉ መንግስታት ናቸው እና እሱን ስራ ከህዳር ወር ጀምሮ እየተንቀሳቀስን ነው ያለ ነው።
በመቋቋሚያ አዋጁ መሰረት በሚቀጥሉት 3 ዓመታት ውስጥ ኮሚሽኑ እንዲያከናውናቸው ከተሰጣቸው 10 ዋና ዋና ተግባራት ውስጥ የአስተዳደር ወሰን የማንነት ጉዳይና በህዝቦች እኩልነትና ፈቃደኝነት ላይ የተመሰረተ አንድነት ስር እንዲሰድና እንዲዳብር መወሰድ ያለባቸውን እርምጃዎች ዘርዝሮና ተንትኖ ማቅረብ አብይ ተግባራት መሆናቸው ሲገለጥ የቆየ ሲሆን ለዚህ የሚረዳ እሳቸው ስትራቴጂክ ያሉትን ስልታዊ እቅድ ማዘጋጀቱን ገልጧል።
ይህንን በማያዳግም መንገድ ለማድረግ አስተዳደሩ ስራዎችን በተመለከተ የህዝብ አስተያየት ይሰበሰባል። ከፌዴራል እስከ ቀበሌ ድረስ ባሉ ሌላው ጉዳዩ ከሚመለከታቸው የክልልና የፌዴራል የስራ ኃላፊዎች፣ የፖለቲካ ቡድኖች እንዲሁም ሌሎች ባለድርሻ አካላት አስተያየት ይሰበሰባል። ለጥናቱ የሚሆን ግብአትም ይሰበሰባል። ይህንን ለማሳካት የሶስት ዓመት ስትራቴጂክ እቅድ አዘጋጅተናል። በአዋጁም ላይ ያው የተቀመጠው ለሶስት ዓመት
ኮሚሽኑ የሚያያቸው ጉዳዮች ውስብስብና ምስጢራዊነታቸው ሊጠበቁ የሚገባ ጉዳዮች በመሆናቸው የአባላት የስነ ምግባርና የመተዳደሪያ ደንብ መዘጋጀቱም ተናግሯል። በስም ባይጠቅሷቸውም ከጠቅላይ ሚኒስትር ሚኒስትር የተመረው ያስተዳደር ወሰንና የማነት ጉዳዮችንም ኮሚሽኑ ተመልክቶ የመፍትሄ አቅጣጫ ማስቀመጡንም ተክሰዋል። የአዲስ አበባ ከተማ መስተዳድርን ጨምሮ ከሰባት ክልሎች ጋር የመከረው ኮሚሽኑ ያስተዳደር ወሰን የማነት ጉዳዮችንና ራስን በራስ የማስተዳደር ጉዳዮችን የሚመለከት ንዑሳን ኮሚቴዎችንም አደራጅቷል ነው ያሉትም። ዶክተር ጣሰው ሀገራዊ ጥናትና ምርምር ለማድረግም ዝግጅት መደረጉን አመልክቷል።
በሁለት ደረጃ ነው ጥናት ለማድረግ ያሰብነው ማለት ነው። የመጀመሪያው የሀገሪቱ ሁኔታ ምን መልክ እንዳለው የሚያሳይ ችግሮችንም የሚለይ ቅደም ተከተልን የሚያበጅ አንድ ዳሰሳ ጥናት እናካሄዳለን። በሱ ላይ ተመስርተን ደግሞ ዝርዝር ጥናት እናካሄዳለን በሁለተኛ ዙር ማለት ነው። አሁን ይህን ዳሰሳ ጥናት ለማካሄድ እንዲቻል ከፍተኛ ትምህርት ተቋማትን እያየን ነው ያለ ነው።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ በበኩላቸው ኮሚሽኑ የሚሰራውን ስራ ከጎኑ በመቆም የክልሉ መንግስት እንደሚደግፍ ገልጠው የደቡብ ክልል ከሌሎች ሀገራትና ክልሎች ጋር የሚዋሰን በመሆኑ የአስተዳደር ወሰንና ማንነትን በተመለከተ የሚነሱ ጥያቄዎችን እየፈታ መቆየቱንም ተናግሯል።
እነዚህ ጥያቄዎች አስተዳደራዊም ህጋዊም ምላሽ እያገኙ መጥተዋል። የቀሩም አሉ። የቀሩትም እንደዚሁ ከህዝቦች ጥቅም አኳያ ተመካክረን እንደ ህዝቡን ማሳተፍ አኳኋን ችግሮች መፍታት ያስፈልጋል። ስለዚህ ለኛ ትልቅ አቅም ይሆናል። ምናልባት ከህጋዊ ያሰራሩ ባሻገርም የእናንተ ልምድና እውቀት ምክር በጣም ስለሚጠቅመን ተባብረን የመሰራበት ሁኔታ ይኖራል።
በማንነትና በአስተዳደር ወሰን ጉዳይ የማትረበሽ አንድነቷ የጠበቀች ኢትዮጵያን ለመገንባት የክልሉ መንግስት ከኮሚሽኑ ጋር አብሮ ይሰራልም ብሏል።
ኢትዮጵያ የበለጠ ህብረ ብሔራዊ ሆነች ሀገር በወሰንና በማንነት ምክንያት ማንወዛገብበት ሀገር ሆኖ ለመገንባት በሚደረገው እንቅስቃሴ ውስጥ የክልሉ መንግስት ከእናንተ ጎን ይቆማል። ፎካል ፐርሰኑም እንዳላችሁት እንመድባለን።
ባለፉት ዓመታት በተለያዩ የሀገሪቱ አካባቢዎች ለተከሰተው አብዛኛው ግጭቶች መንስኤ ነው የሚባለው የአስተዳደር ወሰንና የማንነት ጉዳዮች በጥናትና ሳይንሳዊ በሆነ መንገድ እንዲፈታ ይረዳ ዘንድ የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ከትግራይ ክልል ውጭ በሁሉም ክልሎችና ከተማ አስተዳደሮች ይሁንታና ተቀባይነትን አግኝቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
የምሽቱን አብይ ርዕስ ነበር ያደመጥነው። ዮናታንን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሞጣ ላይ የተከሰተውን የመስጊዶች ቃጠሎ እንዲያጣራ የላከው ልዑካን ቡድን የጉዞ ሪፖርት አጠናቅሮ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። የልዑካን ቡድኑ በአማራ ክልል ቆይታው ከክልሉ ከፍተኛ አመራሮች ጋር ውይይት ማድረጉንም ገልጿል። ሙክታር ጀማል ዝርዝሩን ይዟል።
ታህሳስ 10 2012 በአማራ ክልል ምዕራብ ጎጃም ሞጣ ከተማ ተከስቶ የነበረውን የመስጊዶች ቃጠሎን የሚመረምር የልዑካን ቡድን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወደ አካባቢው ልኮ ነበር። ጉዳዩን ሲመረምርና ከክልሉ ባለሥልጣናት ጋር ተወያይቶ የተመለሰው የልዑካን ቡድን ዛሬ ለመገናኛ ብዙሃን ባቀረበው የጉብኝት ዘገባ በሞጣ ከተማ ሦስት መስጊዶች መቃጠላቸውን፣ አንደኛው መስጊድ ከፍተኛ ውድመት የደረሰበት ሲሆን አምስተኛው መስጊድ ደግሞ የድንጋይ ድብደባ እንደደረሰበት ነው ሪፖርቱ ያሳየው። ሪፖርቱን ለጋዜጠኞች ያነበቡት የኮሚቴው አባል ኡስታዝ በድሩ ሁሴን እንደተናገሩት ከመስጊዶቹ ጥቃት በተጨማሪ 167 የሚሆኑ የተለያዩ ቤቶች ላይ ጥቃት ደርሷል ብሏል። ይህም ጎራ የለየ ጥቃት በመሆኑ ማህበረሰቡ ካለው ስጋት አንጻር ጥያቄዎችንም ማቅረቡን፣ መንግስት ለተፈጠረው ችግር ይቅርታ እንዲጠይቅ መጠየቁን የገለጹት
የህብረተሰቡ ጥያቄዎች የሚከተሉት መሆናቸውንም ጠቅሰናል። አንደኛ፣ የደህንነት ዋስትና እንፈልጋለን። ሁለተኛ፣ አጥፊዎች ተገቢውን ቅጣት እንዲያገኙ እንጠይቃለን። ሶስተኛ፣ የሞራልና የንብረት ካሳ ከክልሉ መንግስት እንጠይቃለን። መስጊዶቻችን እንዲገነባልንና የንግድ ተቋሞቻችን በነበሩበት ሁኔታ እንዲመለሱለት እንሻለን። አራተኛ፣ የመድረሳና የመቃብር ቦታ የይዞታ ማረጋገጫ እንዲሰጠን እንጠይቃለን። አምስተኛ፣ በበዓል ቀናት በተለይ በእሁድ ቀን ስራ መስራት ተከልክለናል። ይህ እምነታችን እስካልከለከለን ድረስ ስራ እንድናቆም ልንገደድ አይገባም። በመጨረሻም የክልሉ ርዕሰ መስተዳድር ዝምታ ሙስሊሙን ማህበረሰብ በእጅጉ እንዳሳዘነን የልዑካን ቡድኑ መልእክቱን አስተላልፏል።
ይህ ኮሚቴ በዘገባ እንዳስታወቀው ጥቃት የደረሰባቸውን መስጊዶችና ድርጅቶችን ብቻ ሳይሆን የ ጥቃቱ መነሻ ነው የተባለውን የሞጣ ከተማ ጊዮርጊስ ቤተክርስቲያንንም መጎብኘታቸውን አስተውቀዋል።
የቃጠሎ አደጋ ደረሰበት ወደ ተባለው ጊዮርጊስ ቤተክርስቲያን ባደረግነው ጉብኝት ያነጋገርናቸው የደብሩ ኃላፊ ወደ ቤተክርስቲያን ቅጥር ግቢ መግባት እንደማይፈቀድ ሃይማኖቱ እንደማይፈቅድ ማለት ነው የተገለጸልን ሲሆን በቤተክርስቲያኑ የውጭ ገጽታ አንዳችም የቃጠሎ ምልክት አላየንም። ኃላፊው የመቅደሱ የውስጥ ክፍል አካል የሆነ አውድ የተሰኘውን ቁስ የተቃጠለ መሆኑን በሞባይል የተቀረጸ ምስል አሳይተውናል። ሰዓቱ ከቀኑ 11 ሰዓት ከ20 እንደሆነና ለጸሎት በቤተ ክርስቲያኗ ቅጥር ግቢ ውስጥ የተሰበሰቡ ምዕመናን ባሉበት ከመቅደሱ የውስጠኛው ክፍል ጭስ እንደታየ ገልጸውልናል። ቤተ ክርስቲያኗ ተቃጠለች በሚል በጥይት ተኩስ ጥሪ በመደረጉ ክርስቲያኖችም ሙስሊሞችም እሳት ለማጥፋት በጀሪካ ውሃ ይዘው እንደመጡና በቀላሉ በቁጥጥር ስር እንደዋለ አስረድተውናል። በቤተ ክርስቲያኗ ላይ በውል የሚታይ ጉዳት የልዑካን ቡድኑ አልተመለከተም።
ከዚህ ቀደም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ብሔራዊ ክልላዊ መንግስት በድርጊቱ ይቅርታ ጠይቆ አልፎም ተጠርጣሪዎችን በሕግ እንዲጠይቅ ጥሪ ያቀረበ መሆኑን ያስታወሰው ዘገባው በአማራ ክልል ጉዞ የሞጣ ከተማ አስተዳደርን ለማነጋገር ያደረጉት ጥረት አለመሳካቱን ገልጸው ነገር ግን ከክልል መስተዳደር ጋር የተደረገው ውይይት አመርቂ መሆኑን አስታውቀዋል።
ኃላፊዎቹ የተጠየቁትን ጥያቄዎች ሙሉ በሙሉ የመመለስ ፍላጎት እንዳላቸው ገልጸዋል። መንግስት እያደረጋቸው ያሉ ጥረቶችን አብራርተው የክልሉ መንግስት ላይ አመኔታ ልናጣ እንደማይገባ አሳስበዋል። ፕሬዝዳንቱ በአሁኑ ሰዓት ስለሌሉ የተነሱትን ነጥቦች ሁሉ እንደሚያቀርቡላቸውና ምላሽ እንደሚሰጡ ቃል ገብተዋል። ቡድኑ በበኩሉ ምላሹ ኦፊሴላዊ እንዲሆን በማሳሰብ ውይይቱን ቋጭቷል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዋቅሮ ወደ ሞጣ የላከው ኮሚቴ ችግሩን ተከትሎ መንግስት ተጠርጣሪዎችን በቁጥጥር ስር እያዋለ መሆኑን አመስግኗል። ኡስታዝ በድሪ ሁሴን በሪፖርታቸው እንደጠቀሱት የዚህ ሪፖርት ሰፊው በምስል እየተደገፈ በቅርብ ተቀናይቶ እንደሚጠናቀቅ ተናግረው ቅጂውን ለመንግስት ተቋማት፣ ለፍትህ አካላት፣ ለሰብአዊ መብት ተሟጋች ድርጅቶችና ለመገናኛ ብዙሃን እንደሚያደርሱም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የቤንሻንጉል ጉሙዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ሰብሳቢ ዛሬ በሸማቂዎች መገደላቸውን የክልሉ መንግስት አስታውቋል። የክልላዊ መንግስቱ የኮሚኒኬሽንስ ጉዳዮች ቢሮ በሰጠው መግለጫ አቶ አብዱላሂ ሶጃር የተገደሉት በኦነግ ሸኔ ታጣቂዎች ነው ብለዋል። የቡድኑ የምዕራብ ቀጣና ቃል አቀባይ ግን አስተባብሏል። ናኮር መልካ ዝርዝሩን ይዟል።
የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ አቶ አብዱላሂ ሶጃር ዛሬ ማለዳ ማለትም ሐሙስ 1:30 ላይ በታጠቁ ኃይሎች በደረሰባቸው ጥቃት መገደላቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ለብዙሃን መገናኛ ገልጸዋል።
ጠንካራ አመራራችን አቶ አብዱላሂ ሶጃር በታጠቀው ኦሮሚያ ውስጥ መሽጎ ያለው የኦነግ ሸኔ ክንፍ እርምጃ ተወስዶበት በአሁኑ ሰዓት እጅግ በጣም አሳዛኝ በሆነ ሁኔታ ውስጥ ነው ያለ ነው። ከ13 ተነስተው ወደ ነቀምት ለስራ ጉዳይ እየሄዱ ባሉበት ሁኔታ ላይ ከጠዋቱ 1:30 አካባቢ ደንጓ በሚባል አካባቢ ላይ እርምጃ የተወሰደው እንደምታውቁት ባለፉት 1:30 አካባቢ ጀምሮ ኦሮሚያና በቤኒሻንጉል መካከል ያለው መንገድ ለረጅም ጊዜ ተዘግቶ የቆየበት ሂደት አለ። የትራንስፖርቴሽን አገልግሎትም ጭምር ቁሞ የነበረበትና ትልቅ ችግር ውስጥ ህዝቡ የገባበት አግባብ ነበረና ቅርብ ጊዜ ሁለቱ ክልል መንግስታት ህዝቦችን ወደ አንድ ለማቀራረብ በሰሩት ስራ አንጻራዊ ሰላም አለ ብለን እንቅስቃሴዎችን እያደረግን ባለንበት ዛሬ ጠዋት ላይ በአመራራችን ላይ በግፍ የተሞላበት ግድያ የተፈጸመበት አግባብ ነው ያለውና
በጥቃቱም ከአቶ አብዱላሂ ጋር በመኪና ውስጥ የነበሩ አንድ ወንድና አንድ ሴት ላይ መጠነኛ ጉዳት ደርሶ በሕክምና እርዳታ ላይ እንዳሉ ገልጸዋል። አቶ መለሰ ኃላፊው በቅርቡም የታመመ ቤተሰባቸውን ሲያሳክሙ ቆይተው እየተመለሱ የነበሩ አንድ የፖሊስ አባልም በምዕራብ ወለጋ ቢላ በሸማቂዎች ተገለዋል ካሉ በኋላ ከክልሉ ተነስቶ ኦሮሚያ ክልልን የሚያቋርጠው መንገድ ባለፈው ዓመታት ከፍተኛ ስጋት የነበረበት መሆኑን አስታውሰዋል። ከዚህም የተነሳ ሌላ የትራንስፖርት አማራጭና መንገድ በመጠቀም ላይ እንደሚገኙ ገልጸዋል። ኃላፊው
አመራር በዚህ መስመር መሄድ አይችልም፣ ኢቨን ኢፍ አዲስ አበባ ስብሰባ ሰዎች ሲኖሩ በአውሮፕላን ነው እየሄደ ያለው፣ ካልሆነ ደግሞ በዚህ በመተከል ዙሮ መሄድ ነው ያለው አማራጭ። ስለዚህ ይህ ምንም ጥያቄ ውስጥ የሚገባ አይደለም። በተጨባጭ የተደራጀ የኦነግ ሸኔ ከክልሉም አቅም በላይ ሆኖ ነው ያለው። ባይዘ ከኦሮሚያ ብሔራዊ ክልላዊ አቅም በላይ ሆኖ ጫካ ውስጥ ተመሽጎ ዜጎች ላይ ተገቢ ያልሆነ እርምጃ እየወሰደ ያለበት ሁኔታ አለና በአሁኑ ሰዓት ይሄ መንገድ ስጋት ውስጥ እየገባ ነው ያለውና የኦሮሚያ ብሔራዊ ክልላዊ መንግስትም በዚህ ጉዳይ ላይ ልዩ ትኩረት ሰጥቶ እየሰራ እንደሆነ ይገባናል። ነገር ግን ችግሩን በዘላቂነት ከመፍታት አኳያ ብዙ ችግሮች አሁንም እየታዩ ስለሆነ ትኩረት እንዲሰጥበት ነው ለማሳሰብ እንፈልገው።
እንደሳቸው ገለጻ በምዕራብ ኦሮሚያ ባሉ የተለያዩ አካባቢዎች የመንግስት ኃላፊዎችን ኢላማ ባደረገው ታጣቂዎች ባለፈው አንድ ዓመት በተፈጸመው ጥቃቶች ቢያንስ 8 ኃላፊዎች ተገለዋል። በጥቃቱ ሌሎችም ሰዎች ሰለባ በመሆናቸው የሟቾች ቁጥር ከፍ ያለ ነው ብለዋል አቶ መለሰ። የኦሮሞ ነጻነት ሸማቂዎች ምዕራብ ቀጠና ቃል አቀባይ ቢሊሱማ ጎታ ይህንን የመንግስት ወቀሳ አስተባብለዋል። የኦሮሞ ነጻነት ሸማቂ ቡድን አሁን በተጠቀሰው ስፍራ ላይ አይንቀሳቀስም። አካባቢውን ተቆጣጥሮ የሚገኘውና የሚያስተዳድረው ኮማንድ ፖስት በመሆኑ ኮማንድ ፖስቱ በማንም ላይ እርምጃ ወስዶ እርምጃ የወሰደው የኦነግ ሸማቂ ነው ብሎ መልስ ይሰጣል። ይህንንም ድርጊት የፈጸመው ኮማንድ ፖስት ነኝ የሚለው አካል ነው። በአካባቢው ሰላም እንዲወርድና በመንግስትና ሸማቂዎች መካከል ያለውን አለመግባባት ለመፍታት ፍላጎት እንዳላቸው ይገልጻሉ ቃል አቀባዩ። የዛሬ 6 ወር ገደማ ከመንግስትና አባገዳዎች ተወክለው በስልክ ከእነሱ ጋር የተወያዩ ለጊዜው ስማቸውን መጥቀስ ያልፈለጉ ግለሰቦች ሸማቂዎቹ ላቀረቡላቸው 6 ነጥቦች እስካሁን መልስ አልሰጡንም ብለዋል። ከነጥቦቹም መካከል ገለልተኛና ሶስተኛ አካል በተገኘበት መነጋገር፣ የታሰሩ ሰዎች እንዲፈቱና በኮማንድ ፖስቱ ስር የሚንቀሳቀሱ የመንግስት ወታደሮች ወደ መጠለያቸው እንዲመለሱ የሚጠይቅ እንዳለ ቃል አቀባዩ ገልጸዋል። እንደ ቅድመ ሁኔታ ያነሷቸው ነጥቦች መልስ ቢያገኙ ገብተው በሰላም ለመንቀሳቀስ ፍላጎት እንዳላቸው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። በቀጣዩ ዘገባ ወደ ደሴ ይሆናል የምናመራው። በወሎ ዩኒቨርሲቲ ደሴ ካምፓስ ዛሬ በተማሪዎች መካከል ተፈጠረ በተባለ ግጭት የአንድ ተማሪ ሕይወት ሲያልፍ አንዱ ላይ ጉዳት መድረሱን ዩኒቨርሲቲው አስታውቋል። ግጭቱ በድንገት የተከሰተ መሆኑን የጠቀሰው ዩኒቨርሲቲው በደረሰው አደጋ ሐዘኑን ገልጿል። መስፍን አራጌ ዝርዝሩን ይዟል።
የአገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ የመንግስት አመራሮችና ተማሪዎች በተገኙበት በዩኒቨርሲቲው ተማሪዎች መካከል እርቅ ከተፈጸመ በጣት የሚቆጠሩ ቀናት ነው ያለፉት። ዛሬ ጧት የተከሰተው ድርጊት ዩኒቨርሲቲው ፈጽሞ ያልጠበቀውና አስደንጋጭ መሆኑን የዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ዶክተር መንገሻ አየነህ ለአሜሪካ ድምጽ ተናግረዋል።
ዛሬ ጧት ከጧቱ ከአንድ ሰዓት ተኩል እስከ 2:10 ባለው ጊዜ ውስጥ ብዙዎቹ ተማሪዎች ወደ ክላሳቸው እየገቡ ነበረ። አንዳንዶቹ መምህራኖችም ማስተማር ጀምረዋል። የቀሩትን ካፌ ነበሩ። ከዋናው የዩኒቨርሲቲው የማኔጅመንት ማዕከል ወይም ማኔጅመንት ህንፃ ራቅ ባለው አካባቢ የተማሪዎች ዶርሚተሪ አካባቢ ግጭት ነው የተከሰተው። ብዙ ተማሪዎች እንግዲህ ወረዱ ወደ ክላስ፣ ላይብራሪ እና የቀሩትን ካፌ ውስጥ ነው የነበሩትኝ። ስለዚህ እዛ ላይ በገጠመ ግጭት አንድ ልጅ ወዲያውኑ ተመትቶ ወደ ሆስፒታል ሄደ። ሌላ ደግሞ ሁለተኛ ተማሪ እንደዚሁ ያንን ግጭት ተከትሎ በተማሪዎች መካከል በተነሳ ግጭት ሌላ ሁለተኛ ተማሪም እንደዚሁ ጉዳት ደርሶበታል። በጣም በሚያሳዝን ሁኔታ መጀመሪያ ላይ ጉዳት የደረሰው ልጅ በሕክምና እየተረዳ ቆይቶ ሆስፒታል ውስጥ እንዳለ ህይወቱ አልፏል። ይሄ በጣም የሚያሳዝን ለወሎ ዩኒቨርሲቲም ለታሪካችንም እንደ አካባቢም የወሎ ዩኒቨርሲቲ ከሚሰራው ስራ አንጻር እንደገና የግቢውን ጸጥታና ደህንነት እየተቆጣጠረና እየመራ ካለው የፌዴራልና የአድማ ብተና ጸጥታ ኃይል ባለበት እንዲህ አይነት ነገር መከሰቱ በጣም ያሳዝናል።
ድርጊቱን የፈጸሙ አካላትን በቁጥጥር ስር ለማዋል ጥረት እየተደረገ መሆኑንም አክለው ገልጸዋል።
የሰላም ኮንፈረንስ አካሄደናል። ምናልባትም በተለየ መልኩ ዩኒቨርሲቲው በመማር ማስተማር ሂደቱ ፍጹም ጤናማ የነበረ ነው። ምክንያቱ ባልታወቀ በአካባቢውም የጸጥታ ኃይል ባለበት እንደዚህ አይነት ችግር ገጥሞን ለዚህ ዳርጎናል ማለት ነው።
ድርጊቱን የፈጸሙት ግለሰቦች ወይም ተማሪዎች በቁጥጥር ስር ውለዋል።
የግቢውን ጸጥታና ደህንነት እየተከታተለ ያለው የፌዴራል ፖሊስ ነው። ከዛ ጎን ለጎን የክልሉ ፖሊስ አድማ ብተና ኃይል አለ። እንደዚሁም የደሴ ከተማ ህዝባዊ ፖሊስ አለ። እነዚህ በሙሉ በቅንጅት ነው የጸጥታና ደህንነት ስራውን የሚሰሩት። ከዛ ባለፈ ከፌዴራልና ከክልል የመጡ የፖሊስ ምርመራ ቡድን እዚሁ ግቢ ውስጥ አሉ። በተከታታይ የዩኒቨርሲቲያችንን ሰላምና ደህንነት በማስከበር ወንጀለኛውንም ለህግ ለማቅረብ እየሰሩ ይገኛሉ።
በጉዳዩ ላይ ተጨማሪ መረጃ ለማግኘት ጥረት እያደረኩ ሲሆን፣ አንዳንድ አስተያየት ሰጪዎች ግን በወንጀል ድርጊት የሚሳተፉ ተማሪዎች ላይ ምንም አይነት እርምጃ ሲወሰድ አለመታየቱ ሌላ ወንጀል እንዲፈጸም እያነሳሳ ነው ሲሉ ይወቅሳሉ። ዶክተር መንግሻ ግን ዩኒቨርሲቲው አስተዳደራዊና ህግ አካሄዶችን ተከትሎ እየሰራ መሆኑን ጠቁመዋል።
ከዚህ ቀደምም ቢሆን በዩኒቨርሲቲው በእንዲህ አይነት ውከትና ችግር በመፍጠር የተጠረጠሩ ተማሪዎች አይደንቲፋይ አድርጎ በዲስፕሊን ለይቶ በተለይ እንደየጥፋታቸው መጠን የመጨረሻ ማስጠንቀቂያ በመስጠት አልፏል። ከዛ ባለፈ ግን ከፌደራልም ከክልልም የመጡ የወንጀል ምርመራ ቡድን እያንዳንዷን እንቅስቃሴ በመመርመር ወንጀል የሚጠየቁትን አይደንቲፋይ አድርጎ ወደ ማረሚያ ቤት ልኳል።
ዛሬ በተፈጠረ ግጭት ፈተና የነበረባቸው ተማሪዎች ፈተና ሳይወስዱ መቅረታቸው ታውቋል። የኮምቦልቻ ካምፓስ እና የጤና ትምህርት ክፍል ተማሪዎች መደበኛ ትምህርታቸውን ተከታትለዋል ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ እናመሰግናለን። የሞተውን ተማሪ ማንነትና የስንተኛ ዓመት ተማሪ እንደሆነ ለማጣራት መስፍን ባለስልጣናቱን ለማግኘት ጥረት እያደረገ ነው። ሴኔቱም ማምሻውን ስብሰባ ላይ ነው በመባሉ የተማሪዎች ጉዳይ ዲኑንም ሆነ ሌሎች ኃላፊዎችን እስካሁን ማነጋገር አልቻለም። ጉዳዩን በቅርብ እየተከታተለ ነው መስፍን። ተጨማሪ መረጃ በነገው ምሽት ይዘን እንመለሳለን። አሁን ወደ መጨረሻው ዘገባ ይሆናል የምናልፈው። አብራችሁን ቆዩ። የኢትዮጵያ ዳያስፖራ ትረስት ፈንድ ከ300 ፕሮጀክት እቅዶች ውስጥ 22ቱን ለመጨረሻ ዙር ማሳለፉን አስታውቋል። በአጠቃላይ ለፕሮጀክት ማስኬጃ 4 ሚሊዮን ዶላር መመደቡንና ለአንድ ፕሮጀክት ከ150 ሺህ ዶላር እስከ 300 ሺህ የአሜሪካን ዶላር እንደሚመደብ የዳያስፖራ ትረስት ፈንዱ የሕዝብ ግንኙነት ኃላፊ ወይዘሮ ሀና አጥናፉ ገልጸዋል። ኤደን ገረመው ዝርዝሩን ይዛለች።
የኢትዮጵያ ዲያስፖራ ትረስት ፈንድ ከቀረቡለት 300 የፕሮጀክት እቅዶች ውስጥ 22ቱን ለመጨረሻ ዙር ማሳለፉን አሳውቋል። ወይዘሮ ሀና አጥናፉ የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ፣
እንግዲህ ከ300 በላይ የፕሮጀክት ፕሮፖዛሎችን ነበር የተቀበልነው። ከዛ በላይ የነበሩት ግን እነሱ ግምገማ እንዲደረግላቸው አድርገን ነበረ። በመስፈርታችን መሰረት ከ150 ነጥብ በላይ ያገኙትን ነበር ላኩልን ያለው። ስለዚህ 22 ፕሮጀክቶችን አጣርተን አውጥተናል። በጀታቸው ከፍ ዝቅ ሊል ይችላል፣ ግን 4 ሚሊዮን ዶላር ከሱ ለመያዝ ነው። እንደዛ እንደግፋለን ብለን የመጀመሪያዎቹን 22 አውጥተናል። በዋናነት ትምህርት ላይ፣ ጤና ላይ፣ እናቶች ላይ፣ ሴቶች ላይ እንደዚህ ነበር የቀረቡልን። ከሁሉም ተፈናቀሉ ዜጎችም፣ ከጤናም፣ ከውሃም፣ ከትምህርትም እንደዚህ እያደረግን ከሁሉም ሴክተሮች መርጠን 22ቱን አሳልፈናል። በጣም በተቻለን አቅም በሁሉም ክልል ላይ እንዲሆን አድርገናል። አንዳንዱ ክልል በጣም ብዙ ፕሮጀክት አስገብቷል፣ አንዳንዱ ክልል ውስን ነው ያስገባው። እንደዛም ቢሆን ግን ተደራሽነታችን ለሁሉም የኢትዮጵያ ሕዝብ ነው በሚል ሁሉም ክልል ላይ ለማድረግ ሙከራ አድርገናል። 22ቱን አሳለፍን ማለት ያው ሁሉም ለፈንዱ ብቁ ናቸው ማለት አይደለም። ከዚህ በኋላ ደግሞ ሁለት መመዘኛዎች ይቀሩናል። አንደኛው ራቦታቸው ተሂዶ ተጎብኝቶ ምን ያህል ብቁ ነው የሚገመግም ነው። ሌላው ደግሞ የበጀቱ ነው። ሰጡን በጀት ምን ያህሉን ለራሳቸው ለአድሚኒስትሬቲቭ ኮስት ያውሉታል ሉን ስለያውም ታደዚህ የሚለው ሁለቱ ግምገማ ይቀረናል። የጥር መጨረሻ ላይ ሁሉንም ፈንግመን የመጨረሻ ምንዘብ እንደዚህ ናቸው የሚለውን እናሳውቃለን ማለት ነው።
አሁን ላይ ባለው ሂደት ምን ያህሉ ፕሮጀክቶች አልፈው ወደ ትግበራ ይገባል የሚለው በቀጣይ በሚኖረው የጉብኝትና የበጀት ግምገማ ላይ እንደሚወሰን የገለጹት ወይዘሮ ሀና፣ በአጠቃላይ ግን የዲያስፖራ ትረስ ፈንዱ የመደበው 4 ሚሊዮን ዶላር እስኪሞላ ድረስ ፕሮጀክቶችን እንደሚቀበልና ለአንድ ፕሮጀክትም ከ150 ሺህ ዶላር እስከ 300 ሺህ ዶላር ድረስ እንደሚሰጥ ጠቁመዋል።
እንግዲህ አሁን በአጠቃላይ የምናወጣው ወደ 4 ሚሊዮን ዶላር ነው ብለናል። ለአንድ ፕሮጀክት በትንሹ ወደ 150 ሺህ ዶላር ያስፈልገናል። ከፍ ሲል ደግሞ 250 ሺህ እና 300 ሺህ ዶላር ያስፈልገናል ለአንድ ፕሮጀክት። በዛ መሀል ነው ፕሮጀክት ፕሮፖዛላቸውን በሙሉ ያስገቡ ሰዎችን አሁን ያሳለፍ ነው እና ትልቁ ጊዜ የሰጠነው በሁለት አመት ውስጥ ተጠናቁ እንዲያስረክቡን ነው።
ሲያጠቃልሉም የዲያስፖራው ገንዘብ ባክኖ እንዳይቀር በቀጣይ እነዚህን ፕሮጀክቶች የሚከታተሉ ባለሙያዎች እንደሚቀጥሩ የገለጹት ወይዘሮ ሀና፣ እስካሁን ድረስ ባለው ስራዎች ሁሉ የሚፈጸሙት ከተባበሩት መንግስታት የልማት ድርጅት ዩኤንዲፒ በተገኘ የገንዘብ ድጋፍና በበጎ ፈቃደኞች መሆኑንም አጽንኦት ሰጥተው ተናግረዋል። አሰራራቸው ግልጽነት እንዲኖረውም በድረገጻቸውና በተለያዩ መገናኛ ብዙሀን ላይ በግልጽ ለተጠያቂነት ክፍት በሆነ መልኩ የሚሰሩበት ስርዓት መዘርጋታቸውንም አሳውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። ለመጽሔት ክፍለ ጊዜ ያሰናዳናቸው ዘገባዎች እነዚሁ ነበሩ። ክቡራትና ክቡራን አድማጮች የምትከታተሉት በ19 በ25ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አሃዱ ሬዲዮ 94.3 ላይ የሚተላለፈውን የሐሙስ ምሽት ፕሮግራም ነው። ዝግጅታችን እስከ 4 ሰዓት ይቀጥላልና አብራችሁ እንድታመሹ በድጋሚ እንጋብዛችኋለን። የፈረንጆች አሮጌው 2019 ተሸኝቶ አዲሱን 2020 ተያይዘናል። ወደ ተቀሩት ዝግጅቶቻችን እስከምናልፍ ድረስ አንድ ረፍት እንሰጣችኋለን። ሙዚቃው ጀምሯል። ሴሊን ዲዮን A New Day Has Come. አዲስ ቀን ነው ዛሬ ትላለች። For a miracle to come, everyone told me to be strong. Don't shed a tear through the darkness and good times. I knew I'd make it through, and the world thought I had it all. But I was waiting for you. A new day has come. Celine Dion. ጥቂት እንደተዝናናችሁ ተስፋ አድርጋለሁ። ወደ ሁለተኛው አጋማሽ ዝግጅቶቻችን ይሆናል አሁን የምንዘልቀው። የፈረንጆቹ 2019 ዓመተ ምህረት የኢትዮጵያ ተቀባይነትና ዕውቅና በዓለም አቀፍ መድረክ ከፍ ያለበት ነው ሲሉ ምሁራን ተናግረዋል። በአንጻሩ በአገር ውስጥ በተለይ በከፍተኛ የትምህርት ተቋማት ላይ የተፈጠረው አለመረጋጋት ለሕይወት መጥፋትና ንብረት ውድመት ምክንያት ሆኗል ይላሉ። መስፍን አራጌ ከደሴ ተከታዩን ዘገባ አስተላልፏል።
ኢትዮጵያ እንደ ግሪጎሪያኑ ቀመር ስኬትና ስጋት ከፍታና ፍርሃት አስተናግዳለች። ከስፖርቱና ከቅርብ አመታት ወዲህ በኪነ ጥበቡ ዘርፍ ከተገኘው ተሸላሚነት ባሻገር እምብዛም በማትታወቅበት ዓለም አቀፍ መድረክ ስሟ በጉልህ ተነስቷል። ሰንደቋ በከፍታ ተውለብልቧል። የዚያን ያህል መነሻው የማይታወቅ መዳረሻው የሚያሰጋ ግጭቶች እዚህም እዚያም እየተነሱ ደርሶ መልስ የሌለው የሰው ህይወት ጠፍቷል። ለሀገር ጥቅም ይውላሉ ተብሎ ከእናቶች መቀነት ሳይቀር በተሰባሰበ ገንዘብ የተገነቡ ሀብቶች ወድመዋል። ተወደደም ተጠላም ይሄ እውነት ነው ይላሉ የግሪጎሪያኑን 2019 ዓ.ም በኢትዮጵያ ተጨባጭ ሁኔታ ላይ የመዘኑት አስተያየት ሰጪዎች።
ዶክተር ተስፋዬ በዛብህ ባላለው የወሎ ዩኒቨርሲቲ ዓለም አቀፍ ግንኙነትና ትብብር ዳይሬክተር እንዲሁም የጆርናሊዝምና ኮሙኒኬሽን መምህር ነኝ። 2019 ዓ.ም ብዙ መልካም ነገሮችና በሌላ በኩል ደግሞ መጥፎ ክስተቶች ተስተዋሉበት ነው። ሰዎች በነጻነት የመናገር በነጻነት የመጻፍ ዲሞክራሲ መብታቸው ሰብአዊ መብታቸው እንዲጠበቅላቸው ተደርጓል። በመደመር ፍልስፍና በሚባለው በአብዛኛው ህብረተሰቡ ዘንድ ተቀባይነት አግኝቶ ከልዩነት ወደ አንድነት፣ ከመነቋቆር ወደ መዋደድ፣ በተናጠል ከመቆም ወደ አንድ በመሰባሰብ የተሻሉ መልካም ነገሮችን ወደ መስራት ህዝቡ እንዲሸጋገር ብዙ ተለፍቶበታል፣ ወደፊትም ብዙ ይደከምበታል የሚል አመለካከት ነው ያለኝ።
መሀሌት ደመቀ እባላለሁ፣ ሲቪል መሀንዲስ ነኝ። የፈረንጆቹ 2019 በዋነኝነት ሀገራችንን ያስጠራልን የዶክተር አብይ ኖቤል ሽልማት ነው። እሱን ያው የተሸለመበት ምክንያት በምስራቅ አፍሪካ ቀጠና ያሉ ሀገሮችን ሰላም የመፍጠር በዋነኝነት ደግሞ ለ20 ዓመት ተቆራርጦ የነበረውን የኢትዮጵያና የኤርትራን ህዝብ ሰላም መፍጠራቸው እሱ ለሽልማቱ አብቅቷቸዋል። ደስ የሚል ነገር ነው።
ተስፋ የተሾመ ለዩኒቨርሲቲ ታሪክና ቅርስ አስተዳደር መምህር ነኝ። በተጠናቀቀው የ2019 ለሀገር መልካም ነገሮችን ያየችበትና የሰማችበት ነው። የመጀመሪያው የአረንጓዴ ልማት ቀን በጠቅላይ ሚኒስትሩ አነሳሽነት የተከናወነበት አመት ነበር። በቀን እስከ 350 ሚሊዮን ችግኞች የተተከሉበትም አመት እንደነበርና በዚህም በህንድ ተይዞ የነበረውን ክብረ ክብረ ወሰን እስከ ማሻሻል የተደረሰበት ጊዜ እንደነበር ነው 2019ም እናስታውሰው እና ይሄ በመሆኑ ደግሞ ሀገራችን የነበረባትን የደን መንጠራም በተወሰነ መንገድ ለመቅረፍ የተደረገ ጥረት ማሳያ ሆኖ መናገር ይቻላል። ከችግኞቹ መተከል ጎን ለጎን ያው ጠቅላይ ሚኒስትሩ አብዛኛው ጊዜ በሚዲያ እንደምናያቸው አብዛኛው ጊዜ ሲንከባከቡ እናያቸው ሲሳቸው ነው እንጂ የሌላው ሰው ርብርብ ያን ያክል ጉልቶ ሲወጣ እያስተዋልን አይደለም። በዘላቂነት የነበረውን የደን መንጠራ ወይም የዲፎሬስቴሽን ለመከላከል አብዛኛው ሰው ርብርብ ቢታከልበት መልካም ነው ብዬ አስባለሁ።
በተቻለ መጠን ወደ ኢትዮጵያዊነት ወደ አንድነት እንድንመጣ ብሔረተኝነት በጣም ጽንፍ እንዳይዝ ሁሉም ብሔርን ሳይሆን ሀገርን እንዲያስቀድም የሚሉ አመለካከቶች ተንጸባርቀውበታል። ምናልባት በብሔር የተዋቀሩ ብዙ የሀገራችን ፓርቲዎች አሉ። እነዚህ የሀገራችን ፓርቲዎች ወደ አንድ መርች ተደርገው በተሻለ ነገር እንዲውሉ የተደረገበት ሁኔታ አለ። ምናልባት ከ105-106 የፖለቲካ ፓርቲዎች ኢትዮጵያ ውስጥ ይገኛሉ። እነዚህ ፓርቲዎች ቢያንስ በብሔር ከመደራጀት በአንድ ኢትዮጵያዊነት መደራጀት እንዳለባቸው ይህንንም ገዢው ፓርቲ አሳይቷል። የብልጽግና ፓርቲ ተቋቁሟል። ከግንባር ወጥቶ ወደ አንድ ሂውጅ የሚል እምነት አለ። ከግንባሩ የተለያዩ ፓርቲዎች ሊኖሩ ይችላሉ።
ሌላኛው ደግሞ ሴትም እንደመሆኔ የሲኤንኤን ምርጥ የአመቱ ጀግና ተብላ የተሸለመችው ፍሬወይኒ መብራቱ እሷ በጣም ለእኔ ልዩ ናት። የሰራችውም ስራ ማለት ኢትዮጵያውያን ሴቶች ትልቅ ስራ መስራት እንደሚችሉ እንደሆኑ ያሳየች ናት ብዬ ስለማምን ለእኔ ጀግናይ ናት። የፈረንጆቹ 2019 ማለት ነው። የሴቶች ተሳትፎ የበለጠ ጥሩ እንዲሆን እየተደረገ ነው። ግን አገር ውስጥ ብቻ ሳይሆን ከሀገር ውጭም ትልቅ ስራ መስራት እንደምንችል ያሳየችን ጀግና ናት ብዬ እገልጻለሁ።
በቅርቡ እንዳየ ነው ሳተላይት አምጥቃለች። ቴክኖሎጂ እና ሚኒስትሪ ኦፍ ኢኖቬሽን ሜንት የሚባለው እና እንደዚሁም ከኢትዮጵያ ስፔስ ሳይንስ ጋር በመተባበር አምጥቀዋል። ይህ ደግሞ ትልቅ ስኬት ነው። ሀገራቸው ወደ ቴክኖሎጂ የምታደርገውን ሽግግር ወደ ተሻለ ደረጃ ያመጣል የሚል ነው።
ዓለም አቀፍ መገናኛ ብዙሀንም የኢትዮጵያን አዲስ ጉዞ አድንቀው ዘግበዋል። በተለይ የፖለቲካ ምህዳሩን ለማስፋት የተከተለችው መንገድ፣ በጎረቤት ሀገራት መካከል ሰላምና እርቅ ለማውረድ የወሰደችው ኃላፊነት በሰለጠኑት ሀገራት ሳይቀር ውዳሴ ተችሮታል። ይዘያኑ ያህል ሚሽን ኢንስቲትዩት ፍራንክፈርት እና ፎሬን ፖሊሲ መጽሔት ለውጡን የሚቃወሙ አክራሪ ኃይሎች የብሔር ግጭት እንዲባባስ የሚያደርጉ ተግባራትን ማከናወናቸውን ይዘረዝራሉ።
ጥሩ ነገሮች ያልተሰሙበትም ዓመት ነበረ። ለምሳሌ እንግዲህ የተዛቡ የታሪክ ትርክቶችንም በፖለቲከኞች፣ በአክቲቪስቶች እና በታላላቅ ምሁራኖች ሳይቀር የሰማንበት ዓመትም ነበረ። እነዚህ ደግሞ በተለይ ሀገሪቱን እንደ ሀገር እንዳትቆምና በሀገር ውስጥ የነበረውን የሰላም መደፍረስ ያስከተለ መሆኑ፣ ይህም ራሱ የሰላም መደፍረስ በመላ ሀገሪቱ የሚገኙ ትልቅ የትምህርት ተቋማት ውስጥ ገብቶ የተማሪዎች ህይወት እስከ መጥፋት የደረሰበትን ሁነት የታዘብንበትም ዓመት ሆኖ ነው ያለፈው። እነዚህን የውሸት ትርክት የሚበትኑ ሰዎች የህግ የበላይነትን ወደ ጎን በማለት ለህግም ሳይገዙ ያየንበትና ኢቨን ህጉም በሰዎቹ ላይ ሲተገብር ያየንበትም አግባብ አልነበረም። መንግስት ራሱ ቁርጠኛ የሆነ እርምጃ ሲወስድም ያላየንበት ዓመት ሆኖ ነው ያለፈው።
በዋነኝነት ኢትዮጵያ ላይ የህግ የበላይነት ያልታየበት ነው ማለት ይችላሉ። ህጉ አለ፣ ህገ መንግስት አለ። ህገ መንግስት የማይከበርበት ሀገር ሆኗል። ሰው ወጥቶ የሚቀርባት ዩኒቨርሲቲዎች በሰላም መማር የማይቻልበት ጊዜ ነበረ።
ጽንፍ የረገጠ ሃይማኖተኝነትና ጽንፍ የረገጡ ብሔረተኝነቶች ሀገሪቱን ወደፊት ዋጋ እንዳያስከፍሏ ትፈራሉ። ይኸውም የተስተዋለበት ነው። በብሔር ብዙ ሰዎች አልቀዋል። በብሔር ሰዎች ተፈናቅለዋል። አላግባብ ከስራቸውም ከመኖሪያቸውም ተወግደዋል። በሃይማኖት ሰዎች እንደዚሁ ተገድለዋል። ብዙ መስጊዶች ተቃጥለዋል። ብዙ ቤተክርስቲያኖችም እንደዚሁ ተቃጥለዋል። እነዚህ ሁለት ነገሮች ለመንግስትም ለህዝብም ትልቅ ራስ ምታት ናቸው ብዬ አምናለሁ። እንደ መፍትሄ መንግስት ይህንን ማስታረቅ ይገባናል የሚል እምነት አለኝ። 2019 በተለይ የአማራ ክልል እንቁ መሪዎች ጠፍተዋል። ይህ በጣም ለክልሉ ትልቅ ችግር ያመጣ ነው። የክልሉ ልማት፣ የክልሉ ሰላም፣ የክልሉም አንድነት እንዲንገዳገድ ያደረገው ነው።
መገናኛ ብዙሀን ኃላፊነታቸውን በአግባቡ ባለመወጣትም የተወቀሱበት ዓመተ ምሕረት ነው 2019።
ሚዲያ ለሀገር ገጽታ ግንባታ መሆን ሲገባው ሀገርን ወደ ማፍረስ ደረጃ የሄዱ ሚዲያዎች አሉ። በአግባቡ አለመጠቀማችን፣ ህብረተሰቡን አለማስተማራችን፣ ለፕሮፓጋንዳ እንዲውል ማድረጋችን፣ የፖለቲካ አገልጋይ መሆኑ፣ ብሔርን ፎከስ ያደረገ ሃይማኖትን ፎከስ ያደረገ ለግጭት በር የሚከፍት ዜናዎቹ ፍሬም ሲደረጉ የግጭት አዘጋገብ እንደዚህ ነገሮችም ሲደረጉ ዲት ያለመደረጋቸው በፍጥነት እንጂ በስክነት ያልወጡና ያልታሹ ዜናዎች መቅረባቸው ሰዎች ራሳቸው የተለያዩ ነገሮችን እየፈጠሩና በጥርጣሬ እንዲሄዱ ያዝማቸዋል። ለህዝብ አገልግለዋሉ የሚለው ነገር አሳሳቢ ነው።
ዓለም አቀፍ ተቀባይነትን ለአገር ግንባታ በመዋል መሰናክሎችን ማጽዳት፣ የህግ የበላይነትን በማረጋገጥ አጥፊዎች ተጠያቂ የሚሆኑበት ጠንካራ ስርዓት መዘርጋት፣ የተዛቡ ትርክቶችን በምክንያት ነት በማክሸፍ ለኢትዮጵያ አንድነት መትጋት በአስተያየት ሰጪዎቹ የተሰነዘሩ የመፍትሄ ሀሳቦች ናቸው። ለመጪው 2020
ሀገራችንን በዲሞክራሲ ጎዳና እንድናራምድ የሚፈልግ ከሆነ ያሉብንን የውሸት ትርክቶች ወደ ጎን አድርገን መንግስትም እንደ መንግስት መውሰድ የሚገባውን እርምጃ ወስዶ ማስተካከል ያሉበትንም ደካማ ጎኖች አስተካክሎ ማስቀጠል የሚያለበትን ጠንካራ ጎኖች አስተካክሎ መጪውን የሀገራችንን ምርጫ ሰላማዊ በሆነ መንገድ በማከናወን ለተመረጡ አካል ስልጣን በማስረከብ አሁን ላይ የነበረንን ጠንካራ ጎኖች በይበልጥ የምናስቀጥልበትና መተውም ያሉብን ጎኖች ካለቀው ዓመት ጋር አብረን ተተናቸው የምንሻገርበት ቢሆን መልካም ነው ብዬ አስባለሁ።
አሁን በሚጀምረው የፈረንጆች አዲስ ዓመት ዩኒቨርሲቲ ያለ ሰው ማለት ተማሪ ማለት እውቀት ያለው ነው የተማረ ነው ተብሎ ስለሚታሰብ ያንን እውቀታቸውን ለሰላም ለፍቅር ቢያደርጉት የተሻለ እና ጥሩ ይሆናል ብዬ አስባለሁ። እና ሰላም ያላት ሀገር ብንፈጥር በጋራ የተሻለ ነው።
ዩኒቨርሲቲዎችን በራሳቸው የመወሰን አቅም ሊኖራቸው ይገባል። ማስተማር አለባቸው። የተለያዩ ፎረሞች መዘጋጀት አለባቸው። ውይይት መድረኮች።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። አድማጮቻችንም እንዲሁ 2019ን መለስ ብላችሁ ቃኝታችሁ አስተያየቶቻችሁን እንድትልኩልን ከአክብሮት ጋር እንጋብዛችኋለን። አሁንም ከዓመት መጨረሻ ዘገባ ጋር ይሆናል የምንቆየው። 2019 መለስ ብለን እንቃኘዋለን። ዓመቱ በዩናይትድ ስቴትስ እና በሰሜን ኮሪያ መካከል ንግግሮች፣ ድርድሮችና እሰጥ አገባዎች የበረከቱበት ሆኖ አልፏል። ሶሎሞን አባተ እንደሚከተለው አቀናብሮታል።
የሰሜን ኮሪያና የዩናይትድ ስቴትስ የኒውክሌር ድርድር ጉዳይ በ2019 ዓመተ ምህረት ከመቼም ጊዜ በለጠ ጎልቶ ተስተውሏል። ብዙ እርምጃ የታየበት፣ ጥቂት እንኳ ርቀት ያልተሄደበት፣ ታይታ የሰፋባቸው፣ ውጤት የራቀባቸው እንቅስቃሴዎች አንዱ ሌላኛውን ከጨበጠው አንዳች ነገር እንዲለቅ ለማሳመን ሲጥሩ ነበር ያሳለፉት። አሁን ግን ከሰሞኑ ፒዮንግያንግ ዛቻ ብጤ አብዝታለች። እንዲያውም የክሪስማስ ጊፍት የገና ስጦታ አለኝ ስትል ነበር በዚያን ሰሞን። በመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ላይ ጫና የማሳደር ሕልምም ሳይኖራት የሚቀር አይመስልም። ከዚያው የሚናፈሱ አንዳንድ ጭምጭምታዎች እንደሚጠቁሙት ዋሽንግተን ላይ ግን ከንቱ ቅዠት ወይም በአግባብ ያልተነጣጠረ ኢላማ የሚሉ አልታጡም። ለማንኛውም ግን በ2019 መጨረሻና በ2020 ዓመተ ምህረት መጀመሪያ አካባቢ ፒዮንግያንግ በኮሪያ ልሳነ ምድር አካባቢ አንዳች ውጥረት የሚያነግስ አድራጎት ልትፈጽም እንደምትችል ጥርጣሬው አይሏል። ባልደረባዬ ቢል ጋሎ ከሶል ደቡብ ኮሪያ እንደዘገበው 2019 ዓ.ም የባተ ሰሞን የሰሜን ኮሪያው መሪ ኪም ጆንግ ኡን እንዲሁ ሲዝቱ ነበር። ዩናይትድ እከተለዋለሁ ያሉት አዲስ አቅጣጫ ወይም መንገድ እንደሚኖር ተናግረው ነበር። ወዲያው ታዲያ የካቲት ውስጥ ቪየትናም ዋና ከተማ ሃኖይ ላይ የተጀመረው የፕሬዚደንት ዶናልድ ትራምፕና የኮሪያ አቻቸው ስብሰባ ያለ አንዳች መቋጫና ፍሬ ድንገት ሲቋረጥ ድርድሮቹም በዚያው ተፍረከረኩ፣ እርባና ማጡ።
They were willing to denuke a large portion of the areas that we wanted, but
እኛ ከምንፈልጋቸው አካባቢዎች ስፋት ያላቸውን ከኒውክሌር ነጻ ለማድረግ ፍላጎት ነበራቸው። እኛ ግን በዚያ ለውጥ ሁሉንም ማዕቀቦች ልናነሳላቸው አንችልም ነበረ። መውጣት ነበረብን።
ከዚያ በተከተሉት ጥቂት ሳምንታት ውስጥ የሰሜን ኮሪያ ሮኬቶች እንደገና መክነፍ ጀመሩ። ይኸው እስካሁንም እንደከነፉ ናቸው። የሚሳኤል ሙከራዎችን ለማድረግ ሰሜን ኮሪያ ሥራ በዝቶባት ያለፈ የ2019ን ያህል ሌላ ዓመት አልነበረም። ፕሬዚደንት ትራምፕ ግን እነዚያን የአጭር ርቀት ተምዘግዛጊ ሚሳይሎች ተከታታይ ሙከራዎች ከቁብ አልጣፏቸውም። ሁለቱ መሪዎች ከወታደራዊ እንቅስቃሴዎች ነጻ በሆነው ቀጣና ዲኤምዚ ተብሎ ይታወቃል፣ ከእንግሊዝኛው ዲሚሊታራይዝድ ዞን ምሕጻር ውስጥ ለሦስተኛ ጊዜ ከተገናኙ በኋላም ቢሆን ድርድሮቹ አልቀጠሉም። ባለፈው ጥቅምት የአሜሪካን ወገን ለማስተጓጎሉ ተጠያቂ አድርገው ኮሪያውያኑ ከአንድ የባለሙያዎች ንግግር ወጥተዋል።
ድርድሮቹ ያላንዳች ውጤት የተስተጓጎሉት ዩናይትድ ስቴትስ ካረጀ አስተሳሰቧና ጠባዩዋ ጋር ለመላቀቅ ባለመፈለጓ ነው።
የሰሜን ኮሪያ የኒውክሌር ጉዳዮች መልእክተኛ ኪም ዮንግ ጊል ናቸው ከሳሹ። ሰሜን ኮሪያ አሁን ረዥም ርቀት ተምዘግዛጊ ሚሳኤል ልትሞክር እንደምትችል አንዳንድ ፍንጮችን እየሰጠች ነው። እንዲያውም ኪም ቀደም ሲል ከቆረጡት የዓመቱ መጨረሻ ቀነ ገደብ መዳረስ ጋር በየቀኑ ነው ማስጠንቀቂያቸውን ኮሪያውያኑ እያከታተሉ የከረሙት። የአሜሪካ ባለሥልጣናት ግን ጆሮ የሰጡት አልመሰሉም። ጨርሶ ችላ ብለዋታል። ፒዮንግያንግን፣ መሪዋን ኪምንም። ምናልባት እነዚህ ሁለት ሰዎች ዋሽንግተንና ፒዮንግያንግ ላይ ከእንግዲህ ወደ ሌላ መጨባበጥ ከመገባበዝ ይልቅ የኃይልና የጦር ቃላትን ወደ መወራወር ሊመለሱ ይችላሉ የሚል ስጋት እየነፈሰ ነው።
So if North Korea engages in provocations to the United States, we'd only make trouble.
ሰሜን ኮሪያ ዩናይትድ ስቴትስን ወደ መተነኳኮስና በነገር መጎንበት ይችላሉ።
የዮንሴይ የሰሜን ኮሪያ ጥናቶች ኢንስቲትዩት አጥኚ ቦንግያንግቺክ ሰሜን ኮሪያ በተለይ በመጪው የዩናይትድ ስቴትስ ምርጫ ላይ ጫና ማሳደር እችላለሁ የሚል መተማመን ካደረባት ሁኔታዎች ሊካረሩና ሊጋጋሉ ይችላሉ የሚል ሐሳብ አብዝቶ ከሚያሰጋቸው ባለሙያዎች መካከል ናቸው።
The North Koreans are thinking that the world revolves around North Korea.
ሰሜን ኮሪያውያን ዓለም የምትዞረው በእነርሱ ዙሪያ፣ ዓለም ሁሉ ሌት ተቀን የሚጨነቀው ስለ እነርሱ ብቻ ይመስላቸዋል። እንደምን ያለ የተሳሳተ ሂሳብና የተበላሸ ግንዛቤ ነው።
ምናልባት ደግሞ ለዚህ የተሳሳተ ግንዛቤ ምንጩ በዩናይትድ ስቴትስ የምርጫ ሂደት ላይ የውጭ ፖሊሲ እምብዛም ጫና ወይም ፋይዳ ያለው ተጽዕኖ እንደሌለው እየታወቀ ሁለቱን ጉዳዮች ያቆራኙት ትራምፕ ራሳቸው ናቸው። የዚያው ዮንሴ ዩኒቨርሲቲ
North Korea is extremely low on the list of key issues that are
በመርጫው ውጤት ላይ ተጽዕኖ ሊኖራቸው ከሚችል ቁልፍ ጉዳዮች ተብለው ሊዘረዘሩ ወይንም ሊጠቀሱ ከሚችሉት መካከል ይህ የሰሜን ኮሪያ ነገር የመጨረሻው ወይንም እጅግ ዝቅተኛው ይመስለኛል። ሰሜን ኮሪያ በመርጫው ሂደትና ውጤት ላይ ተጽዕኖ እንዲኖራት በውኑ ጦርነት መክፈት ይኖርባት ይሆናል?
በዩናይትድ ስቴትስ የ2020 ምርጫ ላይ ተጽዕኖ አሳድራለሁ ብላ ፒዮንግያንግ ካሰበች መዘዙ የከበደ ስህተት ይሆናል ይላሉ ፕሮፌሰር ደለር ያክለው።
Those political considerations won't be that significant and say a provocation that they stage will
እነዚህ የፖለቲካ ግምቶች ያን ያክል ትርጉም ላይኖራቸው ይችላል። በዚህ ደረጃ የሚካሄዱት ንኮሳዎች የግንባር የጸጥታ እንዲያውም ወታደራዊ ምላሽ ሊያጋጥማቸው ይችላል። ምክንያቱም ለአሜሪካ የውስጥ ፖለቲካ ውስጥ ትርምስ ልንፈጥር እንችላለን ብለው አስበው ሳይሆን ሲቀር ሲያዩት በጣም ይደነግጣሉ። ምርጫው ስለ ሰሜን ኮሪያ እንዳልሆነ እኮ ሁሉም ያውቀዋል።
ወጣም ወረደ ግን ሰሜን ኮሪያ የኒኩሌር መርሃ ግብሯን የማስጣል ነገር የማይታሰብ እንደሆነ በመጠቋቋም አቋሟን እያጠበቀች ንግግሩንም እያገነተረች እንደሆነ ይታያል። በተለይ ይሄ የሰሞኑ አንዳች ነዛሪ የክሪስማስ ጊፍት የገና ስጦታ ወሬ ምናልባት ዋይት ሃውስ ውስጥ አንዳች አውሬ ሊቀሰቅስና የዚያ ኮሪያን ከገጸ ምድር የማጥፋት የግለትና የቁጣ ንግግር እንዲያገረሽ ሊያደርግ ይችል ይሆን? ለማንኛውም ከፒዮንግያንግም የአበባ ማስቀመጫም ቢሆን የሮኬት ተኩስ ወይም ሙከራም ቢሆን አንዳች ስጦታ እስካሁን አልታየም። ምንም። ትራምፕም አልተቆጡም። መልካም አዲስ ዓመት።
ሰሎሞን አባተን እናመሰግናለን። ዝግጅታችን በአጭር ሞገድ በናይል ሳት እንዲሁም 94.3 ኤፍኤም አሃዱ ሬዲዮ ላይ ይቀጥላል። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አንበሳ አውቶቡስ አገልግሎቱን ሊያዘምን ተነስቷል ይለናል የሳይንስና ቴክኖሎጂ ቅንብር። ከሰባ ዓመታት በላይ የአዲስ አበባና አካባቢዋን ነዋሪዎች ሲያገለግል የቆየው አንበሳ የከተማ አውቶቡስ አገልግሎት ከዘመኑ ጋር ያራምዱኛል ያላቸውን የቴክኖሎጂ ውጤቶች ለመጠቀም እየተሰናዳ መሆኑን ለአሜሪካ ድምጽ ሬዲዮ አስታውቋል። በተለይ ደግሞ በአውቶቡስ ስምሪትና ትኬት ሽያጭ ዘርፎች ሊተገብራቸው ያሰባቸው የቴክኖሎጂ ውጤቶች ደንበኞችን ከእንግልት እንደሚያድኑ ተስፋ ተጥሎበታል። ሀብታሙ ስዩም በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል።
ከፋሽስት ጣሊያን በተማረኩ አምስት የወታደር ካሚዮኖች ስራውን የጀመረው አንበሳ የከተማ አውቶቡስ አገልግሎት ድርጅት ዘንድሮ 77 ዓመት ሞላው። ያኔ የካሚኖችን ጣሪያ በቆርቆሮ አልብሶ ወለላቸው ላይ አግዳሚ ወንበሮችን ደርድሮ ሕዝብን ማመላለስ የጀመረው ተቋም በዓመታት ውስጥ በግዝፈትና በአሰራር ብዙ ለውጦችን ተግብሯል። በቀጣይ ጥቂት ዓመታት ውስጥ ደግሞ ዘመን ያፈራቸው የቴክኖሎጂ ውጤቶችን በመጠቀም አገልግሎቱን ለማዘመን መሰናዳቱን ከድርጅቱ የሕዝብ ግንኙነት ኃላፊ አቶ ተሾመ ንጋቱ ሰምተናል። ድርጅቱ ሊጠቀመው የመረጠው አንደኛው የቴክኖሎጂ ውጤት የአውቶቡሶችን ስምሪት የሚቆጣጠር
ይሄ ቴክኖሎጂ ITS ነው የሚባለው፣ ኢንተለጀንስ ትራንስፖርት ሲስተም። በተለያዩ ሀገሮች አንተ በተለይ ባለበት ሀገር ደግሞ ከዚህ የላቀ ቴክኖሎጂ ሊኖር ይችላል ብዬ አስባለሁ። ዞሮ ዞሮ ITS ምንድን ነው? ከICTም ጋር የተያያዘ ነው። ኢንተለጀንስ ትራንስፖርት ሲስተም አንደኛ ቢሮ ቁጭ ብለህ እያንዳንዱን ስምሪት፣ እያንዳንዱ አውቶቡስ የት እንዳለ የምትከታተልበት፣ ምን እየሰራ እንደሆነ የምታይበት፣ ቆሞም እንደሆነ በአግባቡ ነው የቆመው ወይንስ በችግር ነው የቆመው የሚለውን የምትለይበት ዘመናዊ ቴክኖሎጂ ነው። ቢሮ ቁጭ ብለህ ነው ይህን ሁሉ የምትሰራው።
የአንበሳ ከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት በ125 መስመሮች በቀን ከ600,000 በላይ ተሳፋሪዎችን በአዲስ አበባና አካባቢዋ እያጓጓዘ እንደሚገኝ የነገሩን አቶ ተሾመ ንጋቱ በአዳዲሶቹ የቴክኖሎጂ ውጤቶች ሲታገዝ የተሻለ አገልግሎት ለመስጠት ጉልበት እንደሚያገኝ ያምናሉ። ከዚህ በተጨማሪም ድርጅቱ ተሳፋሪዎች የወረቀት ትኬቶችን ከመጠቀም ይልቅ የኤሌክትሮኒክ ትኬቶችን መጠቀም የሚችሉበትን አሰራር ለመዘርጋትም እቅድ ይዟል።
ባንኮች ለምሳሌ ቀድመው የጀመሩት አሰራር አለ። ዛሬ ደብተር ይዘህ፣ የባንክ ደብተር ፓስቡክ ይዘህ ባንክ ረጅም ሰዓት የምትቆምበት እዛ ፕሮሰስ የምታደርግበት ሁኔታ የለም። አካውንት ውስጥ ገንዘብ ካለ በኤቲኤም ተዋታለ። ልክ እንደሱ አውቶቡስም ሲጠቀም ህዝባችን፣ አዲስ አበባ ደግሞ የአፍሪካ መዲናም ተደርጋ ስለምትወሰድ ዘመናዊ የሆኑ ነገሮች ያስፈልጋቸዋል። እድገቷን የጠበቀ ነገር ሊኖራት ይገባል። ስለዚህ ከዛ አኳያ ለህዝባችን አንደኛ ያቀልለታል፣ ሁለተኛ አካባቢን ከመጠበቅ ጽዳትን ከመጠበቅ አንጻር የወረቀት ትኬት መጠቀም ራሱ ችግር አለው። ስለዚህ በኢትኬት የተሻለ አገልግሎት ያገኛል ወይ የኤቲኤም ካርድ ይጠቀማል፣ እሱን አስነክቶ የሚያልፍበት ወደ እሱ እንሄዳለን ብለን ነው የምናስበው።
እነዚህ አዳዲስ የቴክኖሎጂ ውጤቶች የሚዘረጉበትን ሂደት የሚደግፈው የዓለም ባንክ መሆኑን የነገሩን አቶ ተሾመ ንጋቱ ከአማካሪዎች መካከል አንዱ ህንድ ውስጥ በመሰለ የህዝብ ማመላለሻ አገልግሎት ተሳታፊ የሆነ ተቋም መሆኑ መልካም ልምድ ያመጣል የሚል ተስፋ እንዲኖር እንዳደረገ ነግረውናል። ለመሆኑ መሰል ዘመነኛ የቴክኖሎጂ ውጤቶችን በስራ ላይ ለመዋል አንጋፋው ተቋም ምን ያክል ጊዜ ይፈጅበታል?
በ2-3 ዓመት ጊዜ ውስጥ ተግባራዊ ይሆናል ብለን ተስፋ እናደርጋለን። እንዳያያዛቸው ከዛም ባጠረ ጊዜ ተግባራዊ ያደርጉታል ብለን ነው የምናስበው።
አንበሳ የከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት 4,000 ገደማ ሰራተኞች አሉት። በቀን 811 አውቶቡሶችን በአዲስ አበባና አካባቢው ያሰማራል። ከእነዚህ መካከል 543 ያክሉ አዳዲስ አውቶቡሶች ናቸው። አዳዲሶቹ አውቶቡሶች አዳዲሶቹ ቴክኖሎጂዎች ተግባራዊ የሚደረጉባቸው እንደሆኑም ሰምተናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን እናመሰግናለን። ለዛሬ ያሉን ቅንብሮች እነዚሁ ነበሩ። አሁን አዳነች ማጠቃለያ ዜና ታሰማለች።
የሕዝብ ተወካዮች ምክር ቤት የሽብር ወንጀልን ለመከላከልና ለመቆጣጠር የቀረበውን ረቂቅ አዋጅ አጽድቋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ አምስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን 8ኛ መደበኛ ስብሰባ እየተካሄደ ነው። ነገ በዝርዝር እናቀርባለን። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ለወደፊቱ በአሜሪካ ኃይሎች ላይ ጥቃት እንዳይከፈት ለመከላከል ስንል አስቀድመን እርምጃ ለመውሰድ ተዘጋጅተናል ብለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ትላንት ታትሞ በወጣው የአዲስ ዓመት ንግግራቸው ስለ ኒውክሌር ጉዳይ መነጋገሩን በኦፊሴል የተዉት እንደማይመስል ተገልጿል። ይሁንና ሕዝባቸው ማዕቀብ ለማይነሳበት የረጅም ጊዜ መጻኢ ዕድል እንዲዘጋጅ መልእክት ያስተላልፉ ይመስላል ተብለዋል። ለወራት ያህል አጣብቅኝ ውስጥ የገባው የድርድር ሁኔታ ሊሻሻል የማይችል መሆኑን የሰሜን ኮሪያው መሪ ባደረጉት ንግግር አመላክቷል። የሰሜን ኮሪያ ገዢ ፓርቲ ለአራት ቀናት ያህል ያደረገውን ስብሰባ ሲያበቃ ኪም ባደረጉት ንግግር በዩናይትድ ስቴትስ ላይ የእምቢተኛነትን መንፈስ በማንጸባረቅ ለወደፊቱ ከባድ ሁኔታ ሊኖር ይችላል ሲሉ ሕዝባቸውን እንዳስጠነቀቁ ተዘግቧል። ከዩናይትድ ስቴትስ ጋር ባለው የረጅም ጊዜ ፍጥጫ ምክንያት ለወደፊቱ ጠላታው መንፈስ ያላቸው ኃይሎች በሚጥሉብን ማዕቀቦች ስር የምንኖር መሆናችንን መገንዘብ ያስፈልጋል ሲሉ የሰሜን ኮሪያው መሪ ለህዝባቸው አስታውቀዋል። ከታይዋን መዲና ታይፔ ወጣ ብሎ በሚገኝ ተራራማ ቦታ አካባቢ ዛሬ አንድ ሄሊኮፕተር ተከስክሶ በአደጋው ከሞቱት 8 ሰዎች መካከል የሀገሪቱ ከፍተኛ ወታደራዊ ኃላፊ እንደሚገኙባቸው ታውቋል።
አልማጮች፣ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በየዕለቱ ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም የዛሬ ሐሙሱ በዚሁ ይጠናቀቃል። ለዜናው አዳነች ፍስሐዬ፣ ለቅንብሩ ብርሃን ኃይሉ፣ ዋና አዘጋጁ ሰሎሞን አባተ፣ ለመስተንግዶው ቆንጅታዬ ነበርን አብረናችሁ ያመሸነው። አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናለን። ነገ አርብ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን በሰላም ደሩ።